በደቡብ ክልል በኮንሶ የሰብአዊ መብት ጥሰት ተባብሷል ሲሉ ቁጥራቸው የበዛ ሰዎች ወደ ዝግጅት ክፍላችን መደወላቸውን ጠቅሳ ጽዮን ግርማ የኮንሶ ሕዝብ እንደወከላቸው ከሚናገሩ አባላት መካከል አንዱን ከነዋሪዎቹም አንድ ሌላ ጨምራ አነጋግራለች። አርብ ዕለት የሰው ሕይወት ጠፍቷል፣ ሰዎች ቆስለዋል፣ በርካታ ሰዎችም ታስረዋል፣ ነዋሪዎችም ተሰደው ጫካ ገብተዋል ይላሉ።
በጣም አመሰግናለሁ። መስመር ላይ ሁለት ሰዎች አሉ። አንደኛው አቶ ገመቹ ገንፌ ይባላሉ። በኮንሶ ከወረዳ ወደ ዞን የመተዳደር ጥያቄን ለማስፈጸም የተቋቋመን በህዝብ የተመረጠን ኮሚቴ አባል ነኝ ብለዋል። በተደጋጋሚ በአሜሪካ ድምጽ ስናነጋግራቸው ነበር። ሌላ ሰው ደግሞ እንደዚሁ የኮንሶ ከተማ ነዋሪ ነኝ ያሉ መስመር ላይ አሉ። ሁለታችሁንም እንግዲህ ከአቶ ገመቹ ልጀምርና አቶ ገመቹ የት ሆነው ነው አሁን የሚያነጋግሩን? የት ነው ያሉት?
እኔ ጫካው ሆኜ ነው የሚያነጋግርኩሽ ያለሁት።
እሺ፣ በጣም አመሰግናለሁ። ሌላኛው ሰው ራስዎትን ያስተዋውቁኝና እርስዎስ የት ነው አሁን ያሉት?
እኔ አሁን ያለሁት ያው ሰው ሁሉ እየተባረረ እየተፈለገ ስለሆነ ጫካ ውስጥ ነው ያለሁት።
ስሞትን ሊነግሩን ይችላሉ?
ሳምበቶ ለታ ይባላለሁ።
የኮንሶ ከተማ ነዋሪ ኖት ወይስ የኮሚቴው አባል ኖት?
ነዋሪ ነኝ።
እንግዲህ በተደጋጋሚ ቅሬታችሁን ስናሰማ ነበር ለአድማጮች። በርካታ ሰዎች ሞተዋል፣ ተሰደዋል። አገሪቱ ላይ ኮንሶ ከተማ ላይ የመንግስት መስሪያ ቤቶች ተዘግተዋል። ውሃ አገልግሎት የለም። ወፍጮ ቤት ተቋርጧል። በርካታ ቅሬታዎችን ስታቀርቡ ነበር። አሁንም ጫካ ውስጥ ነው የምንገኘው ብላችኋል። አሁን ምንድን ነው በዚህ በሶስትና በአራት ቀን ተፈጠረ ያላችሁት?
የክልሉ መንግስትና የዞን መንግስት ጸጥታ ኃይሎች ወይም የልዩ ኃይሎች እና ፌደራል ፖሊስ ከዞኑ ፖሊስ ጋር በመቀናጀት እንግዲህ ሌሊት ቀን ሰው እየተሰደደ ያለው ከህፃን እስከ ሽማግሌ ድረስ እንግዲህ በሰፈሩ ምንም ሰው የሚባል አይገኝም። ሰው በጣም ነው ራሱን ለማዳት እንግዲህ ጫካ ውስጥ ነው ሰው ሁሉ የሚኖረው። ውሃ የለ፣ ውሃ ተዘግቷል።
አቶ ገመቹ፣ እሺ፣ አቶ ገመቹ፣ ወደ አቶ ገመቹ ይቀጥሉ። አሁን አርብ እና በዚህ ሶስት ሁለት ቀናት ውስጥ ተፈጥሯል ያላችሁት ጉዳይ ምንድን ነው?
ከሁሉም ደግሞ የሚያሳዝነው የነፍስ ግድያውና የሰዎችን የማቁሰል ጉዳይ ነው። ሮብለት መጨሎ በሚባል ቦታ ላይ አንድ ሌሊት እኩለ ሌሊት ላይ አንድ አያኖ ቀጠያ ዳዋተ የሚባል የስልሳ አመት አዛውንት በገዛ ቤቱ በጢት ተደብድቦ ሞቷል። ከዛው ጋር ተያይዞ ከአርባ ጥይት በላይ ነው በዛ ስፍራ ላይ የተተኮሰ። ወደ አምስት ሰዎች በጥይት ክፉኛ ቆስሏል። አርብ ምሽትም እንደዚሁ ደራ በሚባል አርከራ ደራ በሚባል ቦታ ላይ አንድ ልጅ የአስረኛ ክፍል ተማሪ በመአት ጥይት ሩምታ ቆስሎ ነው ያለው።
አቶ ገመቹ የሞቱትን ሰዎች ጠቅሰዋል። እነዚህ የሞቱት ሰዎች ህይወታቸው አልፈዋል ያሉት ሰዎች በምን ምክንያት ነው ይሄ ነገር ሊፈጠር የቻለው?
እንግዲህ ሰዎች በሙሉ ሸሽቶ ጫካ ነው ያሉት። ስለዚህ ሌሊት እኩለ ሌሊት ላይም ጫካ ለጫካ እየዞሩ ሰዎችን የማሳደድ ስራ እየተሰራ ነው ያለው እና የምልቅም ስራ ነው እየተሰራ ያለው። ይሄ ሰው በቤታችን ውስጥ ከብት የምጠበቅበትና ከሰፈራቸው ወጣ ብሎ ፎራ የሚባል አለ። በኮንሶ ቋንቋ ፎራ ነው የሚባለው እና እዛ ውስጥ ከብቶቻቸው ጋር ባደሩበት ነው ሄዶ አስደንግጦ ሲተኮር ሽማግሌው ምን ተፈጠረ ብሎ ዘለ ሲወጣ በጤት እየገደሉት በዛው ምሽት ነው። እነዚህ መጨሎ ውስጥ ብቻ ናቸው እነዚህ አምስት ሰዎች የቆሰሉት። ሌላው ፎራ ውስጥ ነው ሌሊት አስሳ በጥቆማ ይሁን በምን ይሁን አስሳ ሲያደርጉ የአስረኛ ክፍል ተማሪን እነዚህ በጤት ተቆሰሉት ደራ በሚባል ቀበሌ አርከና ደም ደራ በሚባል ስፍራ ላይ።
እሺ፣ ወደ አቶ ሰንበቶ ልሂድና አቶ ሰንበቶ እነዚህን መረጃዎች እናንተ ጫካ ውስጥ ነን ካላችሁ እነዚህ መረጃዎች ከየት ነው የምታገኟቸው? ምን ያህል የተረጋገጡ መረጃዎች ናቸው?
መረጃዎቹ የሚገኘው ያው ስልክ አለ። እንደገና ደግሞ በአካባቢው ቅርበት ላይ ስላለን ጫካ ውስጥ ስላለን የዛ ነው እንትን የምንለው። እንግዲህ መከላከያ ሰራዊት፣ ፌደራል ፖሊስ፣ የክልሉ ልዩ ኃይል፣ የዞኑ ፖሊስ ከክልሉ አመራርና ከዞኑ አመራር የወረዳው አመራር በጋራ ተቀናጅቶ ነው እንግዲህ እነዚህም ስራዎች እያንዳንዱ ቀበሌ ሌሊት ሌሊት በተለይ አሁን በእኛ አካባቢ ጨረቃ ነው ሌሊቱ በሙሉ። ስለዚህ ቀንም ሌሊትም ሰው እየተሰደደ የተገኘ እያባረሩ በጥይት እያሰቃዩ ነው ያሉትና
እነዚህ የቆሰሉና ሞቱ የተባሉ ሰዎች እናንተ ጫካ ውስጥ ናችሁና እንዴት መረጃ አገኛችሁ ለተባለው በስልክ መልእክት የመለዋወጥ ሁኔታ እንዳለ ሆኖ እነዚህ የሞተው ሰውዬ ህዝቡ እንደምንም አድርጎ ሆስፒታል ወስዶ እንዲመረመር አድርጓል። በሰራዊት መንገዶች እንኳን ቢዘጉም እንደውም በግድም በሆነ አስመርምሮ ሲመለሱ መንገድ በከተማ መሃል እንዳልፉ ስለተከለከለ በጫካ አድርጎ ነው አስከረኑ የሸኙት። ከዛ ውጪ ሌሎቹ እዚህ ከራት ሆስፒታልም ቆስሎ ያሉ አሉ፣ አርባ ምንጭ ሆስፒታልም አሉ፣ ክርስቲያን ሆስፒታልም ወላይታ ድረስ አጥንቶቻቸው የተሰባበረባቸው ሰዎች ይሄዱ አሉና በእንደዚህ አይነት ሁኔታ ሆስፒታል ነው የሚገኙ ሰዎቹ መረጃ ማግኘት በጣም ከባድ ስለአይደለ ማለት ነው።
ሁለታችሁንም በጣም አመሰግናለሁ። አቶ ገመቹንም አቶ ሰንበቶንም ለሰጣችሁን መረጃ በጣም እናመሰግናለን። እግዚአብሔር ይስጥልን።
እሺ፣ እኔም በጣም አመሰግናለሁ።
በዚህ ጉዳይ ላይ የደቡብ ክልል የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሂክማ ሄረድን ምላሽ እንዲሰጡን ስልክ ብንደውልም ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን ትዝታ በላቸው በጥያቄው መልስ ዝግጅት ላይ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ባቀረበቻቸው ወቅት ኮንሶን በተመለከተ ከአድማጭ ተጠይቀው ተከታዩን ምላሽ ሰጥተዋል።
ምናልባት እንግዲህ ይህንን በሰፊው ለማብራራት እየተደረጉ ያሉ ማጣራት ካለቀ በኋላ ለዚህ ተጠያቂ መሆን ያለባቸውም አሁንም ህግ የሚያዳላበት ምክንያት እንደሌለ ነው ማምነው። ተጠያቂ የሚሆኑበት ሁኔታ ይኖራል። አሁን ባለኝ መረጃ ግን የክልሉ መንግስት አስፈላጊውን እርምጃ እየወሰደ እንዳለና ጉዳት ለደረሰባቸውም ጥንቃቄ ያው አስፈላጊው ጥበቃ እንዲደረግላቸውና እንዲረጋጉ እያደረገ እንደሆነ ነው ማለት ነው።
በቀጣይ ከተጠቀሱት ሆስፒታሎችና በሀገር ውስጥ ከሚገኙ የሰብአዊ መብት ድርጅቶች ጉዳዩን አጣርተን ተጨማሪ ዘገባ ለማቅረብ ጥረት እናደርጋለን።